በደቡብ ክልል በአዋሳ ቦላይታና በወልቂጤ በተፈጠሩ ግጭቶች በሰዎችና ንብረት ላይ ጉዳት መድረሱን አካባቢዎቹም ውጥረት የነገሰባቸው መሆኑን ነዋሪዎች ለአሜሪካ ድምጽ ገልጠዋል። ከዚህም ባሻገር ሁኔታዎቹ እንዳይባባሱ አስቸኳይ መፍትሄ እንዲሰጥበትም አሳስበዋል። የክልሉ መንግስት ግጭቱን የማርገብና የማረጋጋት ስራ እየተሰራ ነው ይላል ሲሆን ግርማ እንዲህ አሰናድታለች።
ያነጋገርናቸው የከተማዎቹ ነዋሪዎች እንደሚሉት በሐዋሳ ከተማ የተከበረውን የፍቼ ጨምበላላ የዘመን መለወጫ በዓል ዋዜማ ተከትሎ የተነሳው አለመግባባት ወጣቶች እርስ በእርስ በሄር በለየ መልኩ ግጭት እንዲፈጥሩ ምክንያት መሆኑን ነው። ይህም በዛሬው ዕለት ሐዋሳን አልፎ ወደ ወላይታ መዛመቱንና በሰውና ንብረት ላይ ከፍተኛ ጉዳት መድረሱንም ይናገራሉ። በወላይታ ከተማ የሚገኙ የተለያዩ ነዋሪዎችን ያነጋገርን ሲሆን ለግጭቱ መነሻ የሆነውን ምክንያትና ደረሰ የተባለውን አደጋ በተመለከተ ያገኘነው መረጃ የተለያየ ነበር። በመጨረሻም በከተማ ውስጥ የሰማያዊ ፓርቲ ተወካይ የሆኑትንና የአይን እማኝ ነበርኩ ያሉትን ግለሰብ መረጃ ወስደናል።
አቶ ወጭፎ ባለሉ ከወላይታ ዞን እጅግ በጣም አስቸጋሪ ሁኔታ ላይ ነው ያለው። ወጣቱ ያው ጠዋት በመጀመሪያ ከሙስሊሞች ጾም ፍቺ በኋላ ቀጥታ ወደ ዞን አስተዳደር አመሩ። እዛ እንደገቡ ባንዲራ፣ የደቡብ ኢትዮጵያ ባንዲራም ያለውን አወረዱ። ከዛ ያው ግማሽ ድንጋይ የሚጥልም ነበረ። ቀጥታ ወደ ፖሊስ ጣቢያ መጡ። በድንጋይ ተኩስ ዝም ብሎ ወደ ሰማይ ተኩስ ነበረ። ከዛ በአጠቃላይ ከተማ ላይ ያለ የመንግስት መስሪያ ቤት በጣም በአጠቃላይ የከተማ ሕዝብ ወጥቷል ማለት ይቻላል። ወጣቱ በአጠቃላይ ወጥቷል። እጅግ በጣም ዩኒቨርሲቲ ሄደዋል። ዩኒቨርሲቲን አቃጥለዋል። የተወሰነ ቦታ ግብርና ኮሌጅም ሄደዋል። እዛም ብዙ አይነት ክስተት ነው የተፈጠረው። እጅግ በጣም አፍዲ ነው። ያው ኦሮሚያ ህብረት ባንክ ነበረ፣ እሱንም አቃጥለዋል። ያለውን ንብረት ሁሉ ያው ብዙ የግለሰብ ንብረት ወድሟል። አንዳንድ ብዙ ችግሮች ደርሰዋል። እስካሁን አልበረደም። አሁንም ያው ልዩ ኃይል ገና አሁን እየገባ ነው። ባለ ሁኔታ ያው እየተሯሯጡ ነው ወደዛ ወደዚህ። ዱላ ይዞ ነው ሁሉም የወጣው። አስቸጋሪ ሁኔታ ላይ ነው ያለ።
የጸጥታ ኃይሎቹ ይህንን ለማብረድ ጥረት አላደረጉም?
የሉም። እንደውም አካባቢ ፖሊስ ሁሉም ያለ ማንም የለም። ህዝቡ ነው የወጣው። አሁን ነው በአሁን ሰዓት አሁን ገና በዚህ አሁን እየደወልሽ ባለው ገና ወደ ከተማ እየገቡ ነው።
ከቀኑ 10 ሰዓት ማለት ነው በኢትዮጵያ።
አዎ፣ በአሁን ሰዓት ገና እየገቡ ነው። በዛም አሁን ወደ ከተማው ተኩስ አለ። ሰው እየተሯሯጠ ነው። እዛ እዚህ ተኩስ አለ። መኪናዎችን ጎማ እየተካከል እጅግ በጣም አሳሳቢ ነው። በጣም አስጊ ነው። በቃ
ያነጋገርናቸው ሰዎች እንደሚሉት በከተማዎቹ የሚነገረውና የሚሰራጨው መረጃ ከደረሰው አደጋ በላይ የተጋነነ በመሆኑ ለተጨማሪ ግጭቶችና የእኔ ብሔር እዛ እየተጠቃ እኔ ለምን እዚህ ዝም ላለሁ በሚል ለሌላ ጸብና ጥፋት እንዲጋበዙ አድርጓል ብለዋል። በግጭቶቹ እየተሳተፉ የሚገኙት ወጣቶችም በሰፈር ጎራ ከፍለው በድንጋይና እጃቸው ላይ ባሉ መሳሪያዎች እርስ በእርስ ይጠቃቃሉ ብለውናል። በሐዋሳ ከተማም በተመሳሳይ እንዲሁ በተለምዶ ሞቢል ሰፈር አላሙራና አዲሱ ገበያ በሚባሉ አካባቢ ሁለት የተለያዩ ጽንፍ ተይዞ አንዱ የአንዱን ንብረት ማቃጠልና መዝረፍ እንዳለ ነዋሪዎቹ ይናገራሉ። በዚህ መካከል ማህበረሰቡ በጭንቀት ውስጥ መውደቁንና የቻለ ልጆቹን ይዞ ሰላም ነው ወዳለው አካባቢ እየሄደ እንደሆነ፣ ሌላው ደግሞ በሩን ዘግቶ እንደተቀመጠ ነዋሪዎቹ ይገልጻሉ። እርስ በርስ በሚደረግ የስልክ ልውውጥም ይህን ያህል ሰው እዚህ ቦታ በአሰቃቂ ሁኔታ ተገደለ የሚሉ መረጃዎች እንደሚነገሩ ነዋሪዎችም ይናገራሉ። አንዲት የሐዋሳ ከተማ ነዋሪ አነጋግሬ ነበር።
አሁን ራሱ በር ፈቅተን ቁጭ ያልነው፣ ወደ ውጭ ራሱ መውጣት አልቻልንም። ህጻናት ራሱ ለማሸሽን ፈልገን ማሸሽ አልቻልንም። መንገድ ሁሉ ጎማ ይቃጠላል፣ ድንጋይ ነው እንጂ በቃ ሲሰባት ችግር ነው ያለ።
የጸጥታ ኃይላትንም
ስጋት ነው። የጸጥታ ኃይላትም ያው ነገሩ ከረገበ ወዲህ ነው የሚደርስ።
ከህይወቱ ያለፈ ሰው አለ? ማን?
አዎ አለ። የሰማን
ማን ይባላሉ?
ስማቸውን አላውቅም። እንዲህ ግን ይበልጥ ደግሞ በጣም ተጎጂዎችም አሉ። አሁን ለምሳሌ የተዘረፉ ሰዎች አሉ፣ የሞተባቸው ሰዎች አሉ።
ሲቀበር እንኳን ሐዋሳ ከተማ እንደው ቀብር እንኳን አልተፈጸመም።
ምንም በቃ አሁን በተለይ ዛሬ ላይ ማንም ምንም መንቀሳቀስ አይችልም። ሁሉም በግቢ አይደለም፣ የጸጥታ ኃይሎች ራሱ ከግቢ እንዳትወጡ ነው። ምክንያቱም የሚረብሸውና የማይረብሸው መለየት ስላለብን እንዳትወጡ ከግቢ ተብለን ያው ግቢ ውስጥ ነው ያለን። እኛ ግቢ አመት ያው አስለን እንኳን መብላት አልቻልንም።
አሁን ደግሞ የምጠይቅሽ የፍቼ ጨምበላላ በዓል ከተከበረ ቀን ጀምሮ የሰው ህይወት እንደጠፋ ይነግሩናል ነዋሪዎቹ። አንቺም እየነገርሽ ነው ያንን ጠፋ የተባለውን የሰው ህይወት ግን ማን እንደሆነ የሞተው ማግኘት አልቻለም። አንቺ የምታቂው በስም የምታቂው የሞተ ሰው አለ?
በስም አላቃቸው።
መሞታቸውን እንዴት ነው የሰማሽው?
ሰው ነው ነገረኝ። ለምሳሌ መንግስት ሰራተኛ ነበር አንድ እዚህ ጋር ከፍ ብሎ ተጠቅጦ መጥቶ ማታ ላይ ቤቱ አድሮ ነው የሞተውና አዲስ አበባ ሬሳው ሄዶ ሊመረመር ሄዶ ነበር። እሱ ማክሰኞ ለታ ሮብም ማክሰኞ ተከሰተ ነው።
እሱን አንቺ አይተሻል ወይም?
እውነታውን ብነግርሽ ከሰውን የሰማሁት ነው። አይኔ ላይ ያየሁት ነገር የለም። ግን እሱ ልሳን ሳይሞታል የሚባለው ከሰው ነው እየሰማ ነው ያለን።
ለምሳሌ ሰው እንደዚህ አይነት ግጭቶች ሲፈጠሩ የሰው ህይወት ሲያልፍ በማግስቱ ወይም በሶስተኛው ቀን እዛው ከተማ ላይ የቀብር ስነ ስርዓትም ይፈጸማል። የቀብር ስነ ስርዓትስ የተፈጸመ ወይም ቀብር ላይ የተገኛችሁበት ወይም ተቀበረ ሲባል የሰማችሁት አለ?
የቀብር ስነ ስርዓቱን እኮ ለመስማት ከተማው ሰላም ሲሆን አይደለ ወጥተሽ የምትሰሚው? ካልወጣሽ ከግቢ ካልወጣሽ ግቢ ነኝ ከተባልሽ እንዴት ነው መስማት የምትችይው?
በግጭቱ የሰው ህይወት ማለፉን እንጂ እስካሁን ስንት ሰው እንደሞተ የሰዎች አካል መጎዳቱን እንጂ ምን ያህል ሰው እንደተጎዳ መረጃ ለማግኘት ጥረት ብናደርግም ማግኘት አልቻልንም። በሌላ በኩል በወልቂጤ ከተማ በኳስ ጨዋታ ቡድን ደጋፊዎች መካከል በተፈጠረው አለመግባባት ተባብሶ የነበረው ግጭት መብረዱን ያነጋገርናቸው ነዋሪዎች ገልጸውልናል። አንድ ስማቸውን መግለጽ ያልፈለጉ ነዋሪ እንደሚሉት በደቡብ ክልል በርካታ ችግሮች በመዳፈናቸው የተነሳ ትንሽ ግጭት ሲነሳ በብሔር ተከፋፍሎ መጣላቱ ሁኔታውን የበለጠ እንዲባባስ ያደርገዋል ብለውናል። በጉዳዩ ላይ የደቡብ ክልል የኮሙኒኬሽን ጽህፈት ቤት ኃላፊ አቶ ሰለሞን ኃይሉን ለማነጋገር ከፍተኛ ጥረት አድርጌ ነበር ቢሆንም ስልካቸው ስለማይነሳ ልናገኛቸው አልቻልንም። በሌላ በኩል የክልሉ ፕሬዝዳንት አቶ ደሴ ዳልኬ ለክልሉ ቴሌቪዥን በሰጡት መግለጫ የክልሉ መንግስት ግጭቱን የማረጋጋት ስራ እየሰራ ነው ብለዋል።
በከተማው በተለያዩ አካባቢዎች በሰውና በንብረት ላይ ጉዳት አድርሷል። ለዚህ ለደረሰው ንብረት ጥፋትና እንደውም ሰው ህይወት ላይ የደረሰው ጉዳት የክልሉ መንግስት እጅግ ያዘነ መሆኑን ለመግለጽ እወዳለሁ። ይህንን የደረሰውን ጉዳት ለማረጋጋትም የጸጥታ ኃይሎች ከአመራሩና ከህዝቡ ጋር በመቀናጀት በከፍተኛ ሁኔታ እንቅስቃሴ እያደረጉ ይገኛሉ። ይህ ጥፋት ያልተፈለገ ጥፋት ነው። በዓሉ የሰላም የመከባበርና የመቻቻል የእርቅ እንደመሆኑ መጠን እንደዚህ አይነት ችግር እንዳይፈጠር፣ ወጣቱ በዚህ አይነት ድርጊት እንዳይሳተፍ የተለያዩ ስራዎች ሲሰራ ቆይቷል። ነገር ግን ከወጣቱ ጀርባ ሆኖ ወጣቱን ወዳልተፈለገ አቅጣጫ እንዲንቀሳቀስ የሚያደርጉ የጥፋት ኃይሎች ጥፋት እንዲመጣና ንብረት እንዲወድም ሰው እንዲጨነቅ ለማድረግ የተንቀሳቀሱበት ሂደት ለማየት ተችሏል። ይህ ሂደት እጅግ አጸያፊና ህዝቡን የማይወክል የብሔረሰቡን ገጽታ የማይገልጽ ጥፋት እንደሆነ እንረዳለን። ይህንን ጥፋት መቆም ያለበት መሆኑን ወስዶ የጸጥታ ኃይሉ ከህዝቡ ጋር በመቀናጀት የጸጥታና የህግ ማስከበር ስራ በተጠናከረ መልኩ እየሰራ ነው።
በሐዋሳ ዩኒቨርሲቲ የህግ መምህር የሆኑት ረዳት ፕሮፌሰር ዳንኤል ኃይሉ ከግጭቱ ጀርባ ብዙ ችግሮች ስላሉ የፌዴራል መንግስት በተለይም ደግሞ አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ጣልቃ ገብተው ዘላቂ መፍትሄ ሊሰጠው ይገባል ብለዋል።
ብዙ ክፍተቶች፣ ብዙ ግፎች፣ ብዙ ጥያቄዎች ያልተመለሱ በየቦታው አሉ። እኛ አካባቢ ያለው የሲዳማ ጥያቄ አለ። ከክልልና ከአስተዳደር ጋር የሚገናኝ ጥያቄ ነው። ይሄ ጥያቄ እስከዛሬ ድረስ ተግበሱ ሶነ ያለው በቀጥታ ፊት ለፊት ቀርቦ መንግስት ይህንን ማወያየት ያለበት ይመስለኛል። ምክንያቱም ይህንን ትርፍ ለማጋበስ የሚፈልጉ ክፍተት የሚፈልጉ ብዙ አይነት ኃይሎች ኢንትረስት ግሩፕስ አሉ በየቦታው እና እነዚህ ለመግባበት ከፍተኛ በር ስለሚከፍትላቸው በፌዴራል መንግስት በኩል ከፍተኛ ጥሪ መደረግ አለበት። መነጋገር መቻል አለብን ነው። ይሄ እንግዲህ ከአብዛኛው ከወሰን ከራስ ገዝ ጥያቄ ከምናምን ጋር የተያያዙ ሽፋኖች አሉት። ውስጥ ለውስጥ ያለው ከምሬት ጋር የሚያያዝ፣ ከሙስና ጋር የሚያያዝ፣ በስልጣን ከመባለግ ጋር የሚያያዝ ክፉ ክፉ ጉዳዮች አሉት እና ይሄንን ሁሉ በልቦና ማጤንን ይፈልጋል። ብዙ ጠቅላይ ሚኒስትር ለዚህ ህዝቡ ቅርብ ናቸው፣ ለውይይት ቅርብ ናቸው፣ ለግንዛቤውም ቅርብ ናቸው። ፊት ለፊት ወጥተው ጥሪ አድርገው ይህን ነገር እንወ ተወያይቶ በተለይ ከህዝቡ ጥያቄ ባለቤት ህዝቡ ከሆነ በቀጥታው ህዝቡ ጋር ውይይት ይደረግና የመፍትሄ አቅጣጫ ቢሰሩ አሁን ያለውን ነገር ለማግኘት ገብተው እሳቸው ለዴሞክራሲ አስተሳሰብም ቀረብ ያሉና በአብዛኛው ህብረተሰብ ሪፎርሚስት ተብለው ቅቡልነትን ያገኙ ሰው ወደ ህዝቡ ቀጥተኛ ጥያቄ የሚገቡ መስመር ለመዘርቀት ዛሬውኑ ጥሪ ቢያደርጉ ነው ብዬ አምናለሁ።
የኢትዮጵያ መንግስት ጉዳዩን በተመለከተ ለሀገር ውስጥ መገናኛ ብዙሃን በሰጠው የጽሑፍ መግለጫ መንግስት የተከማመሩ የህዝብ ችግሮችን ለመፍታት በመስራት ላይ ባለበት በአሁኑ ወቅት በአንዳንድ የሀገሪቱ ክፍሎች ጊዜያዊ ግጭቶች መከሰቱን ጠቅሶ አካባቢያዊና ወሰንን ሌሎች መሰል ምክንያቶችን መነሻ በማድረግ ለዘመናት አብሮ በኖረው ህዝቦች መካከል ጥርጣሬን የሚፈጥሩና ለግጭት የሚያነሳሱ ሴራዎች ተስተውለዋል ብለዋል። መግለጫው አያይዞም የተፈጠረው ግጭት በምንም መስፈርት ህብረተሰቡን የማይወክልና የተጀመረው የለውጥ ሂደት ባልተዋጠላቸው አካላት ጠንሳሽነት እየተመራ እንደሆነ ከወዲሁ መገንዘብ ይቻላል ይላል። ግጭት ያቀነባበሩትና ሁከቱን ያባባሱት አካላት አላማ ምን እንደሆነ መግለጫው ሲጠቅስ አሁን በኢትዮጵያ የተገኘው አንጻራዊ ሰላምን ማወቅ፣ መንግስት እየገነባው ያለውን ሀገራዊ አንድነት መናድና በአጠቃላይ ሀገሪቱ የጀመረችውን ውጤታማና ፈጣን የለውጥ እንቅስቃሴ ማደናቀፍ መሆኑ አያጠያይቅም ይላል። እንዲህ ያለውን አደገኛ አካሄድ ህዝቡ ተገንዝቦ ከግጭት ይልቅ ሰላሙን ሊጠብቅ ይገባል ሲልም መክሯል። ለደረሰው ጉዳት ማዘኑን በመግለጽ ለተጎጂ ቤተሰቦች መጽናናትን ተመኝቷል። በመግለጫው ያነጋገርናቸው ነዋሪዎች የህግ ባለሙያውም ሆነ መንግስት በሚናገሩትና በሰጡት መግለጫ የሀገሪቱን ሰላም ለማደናቀፍ የሚሰሩ አካላት አሉ ነው። እነዚህ አካላት ማናቸው የሚለውን ለማጣራት ባደረግነው ጥረት በመንግስት በኩል ከፌደራልም ሆነ ከክልል ባለስልጣናት ለደወልናቸው ስልኮች ምላሽ የሚሰጠን አካል ልናገኝ አልቻልንም። የሐዋሳ ዩኒቨርሲቲ ረዳት ፕሮፌሰር ዶክተር ዳንኤል ከፍተኛው ፍራ ያለው መንግስት ጋራ ቢሆንም ህብረተሰቡ እስከዛሬ አብሮ የቆየውን አብሮ የመኖር ማህበራዊ እሴት እንዳይበላሽ ከፍተኛ ጥንቃቄ ሊያደርግ ይገባዋል ሲሉ መክረዋል። በሌላ ዜና የባህር ዳር ዩኒቨርሲቲ የምህንድስና ትምህርት ክፍል ተማሪዎች ብቃት ማረጋገጫ ፈተና ጋራ በተያያዘ ከሰኞ ጀምሮ ተማሪዎች ባደረጉት ተቃውሞ በዩኒቨርሲቲው ተጀምሮ የነበረው ፈተና መቋረጡን ያነጋገርናቸው ተማሪዎች ገልጸዋል። የተቃውሞ መነሻ ደግሞ ለምህንድስና ተማሪዎች ሶስተኛ አመት ሲደርሱ የሚሰጠው የምዘና ፈተና መስፈርቶች የተማሪውን ሁኔታ ያላገናዘቡና ከጊዜ ወደ ጊዜ እየተጠናከሩ መጡ የሚልና ፈተናው ደግሞ ለባህር ዳር ዩኒቨርሲቲ ተማሪዎች ብቻ ለምን ይሰጣል የሚል ነው ብለዋል። ጥያቄያቸውን ለትምህርት ቤቱ አስተዳደር አቀርበው ምላሽ ባለማግኘታቸው መጀመሪያ ግቢ ውስጥ የተቃውሞ ሰልፍ እንዳደረጉ፣ ከዛ ደግሞ ከግቢው ወጥተው ተቃውሞ ለማድረግ ሲሞክሩ የፌደራል ፖሊስ በመሃል ገብቶ ግጭት እንደተፈጠረ ነው። ሰላማዊ የነበረው ተቃውሞ ወደ ረብሻ ተቀይሮ ተማሪዎች ከተደበደቡ የትምህርት ቤቱ አንዳንድ ንብረቶችም ተሰበሩ ብለዋል። በዚህ ጉዳይ ላይ የባህር ዳር ዩኒቨርሲቲ ምላሽ ለማግኘት ያደረግነው ከፍተኛ ጥረት አልተሳካም። ምላሽ እንዳገኘን ይዘን እንመለሳለን። የአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።